ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ሚያዝያ 19 2014 ዓ.ም ምሽት ዝግጅታችን ጀመረ። በጎንደር በተቀሰቀሰው ግጭት ለህይወት መጥፋትና ለንብረት መውደም ምክንያት በሆኑ አካላት ላይ እርምጃ እንደሚወስድ የአማራ ብሔራዊ ክልላዊ መንግስት አስታወቀ።
እኔ በቀባን ከሰሞን ከሰዓት ላይ ሰማሁ ከከተማ ተደወለ። እዛው ቆያሉ። ያው የነበረው ነገር ከዛ ማልፎ ወደ ከተማ መስከፍ ያሳመጡ ስለነበር እንቅስቃሴም ቆሞ ስለነበር በቃ እዛው ቢሮ ነው ያደረ።
ሰባት አካል ቀብር ነበረ። እዛ ቀብር ላይ ነው ቤተክርስቲያን ተክ ስለነበረ የሙስሊሙ ቀብ እዛ ድንጋይ ወይም ማቴሪያል ከዛ ብተው ለመቅበሪያ እንጠቀማለን ሲሉ ከዛ ያው ግርግሩ ተነሳ ማለት ነው።
የአሜሪካ ድምጽ ካነጋገራቸው የጎንደር ከተማ ነዋሪዎች መካከል ጥቂቶቹን የሰማችሁት። የዚህ ሙሉ ዘገባው በአብይ ርዕስ ዘገባችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየሁ ገበያውም አብረውናሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ መንግስት ከ20 ሚሊዮን የሚበልጥ ህዝብ የምግብ የውሃና የመድኃኒት ችግር ላይ ለሚገኝባቸው ለኢትዮጵያ፣ ለኬንያና ለሶማሊያ ሰብአዊ እርዳታ የሚውል የ200 ሚሊዮን ዶላር ተጨማሪ ድጋፍ እንደሚሰጥ ተገለጸ። ሀገሮቹ በዝናብ እጥረት የተነሳ በ40 ዓመታት ውስጥ ባልታየ ደረጃ የከፋ ድርቅ መጥቷቸዋል። የሶማሊያ የህግ መወሰኛ ምክር ቤት አፈ ጉባኤ በድጋሚ ተመረጡ። አብዲ ሃሺ አብዱላሂ ትናንት በተካሄደው ድምፅ አሰጣጥ 28 ድምፅ ያገኙ ሲሆን ዋናው ተፎካካሪያቸው ደግሞ 24 ድምፅ አግኝተዋል። 54 መቀመጫ ያለው የላይኛው ምክር ቤት አፈ ጉባኤ ምርጫ መጠናቀቁ ለቀጣዮቹ 5 ዓመታት ሀገሪቱን የሚመሯትን ፕሬዝደንት የመምረጡን ሂደት ቀረብ አድርጎታል። ፕሬዝደንቱን የሚወስነው ጠቅላላ ምርጫ የሚከናወነው ግን በሀገሪቱ ትልቅ ስልጣንና ተደማጭነት ያለው የታችኛው ወይም የመምሪያው ምክር ቤት አፈጉባኤውን ከመረጠ በኋላ ነው። 275 አባላት ያሉት ምክር ቤት አፈጉባኤውን ሊመርጥ እቅድ መያዙን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የደቡብ ሱዳን ተኩስ አቁም አደጋ ላይ ነው ተባለ። በሁለት የደቡብ ሱዳን ህዝብ ነጻ አውጪ ጦር ተቃዋሚ አንጃ ወገኖች መካከል ዩኒቲና አፐር ናይል ክፍለ ሀገሮች ውስጥ የተደረገው ደም ያፋሰሰ ውጊያ በደካማው የሀገሪቱ ሰላም ላይ የባሰ አደጋ መደቀኑን ተኩስ አቁሙን የሚቆጣጠረው አካል አስታውቋል። የደቡብ ሱዳን ተኩስ አቁምና ደህንነት ስርዓት ተቆጣጣሪው አካል ሊቀመንበር አስራት ደኔሮ ትናንት ጁባ ላይ በተካሄደው ስብሰባ ባሰሙት ንግግር የሲሞን ጋትዊክ ታማኝ ኃይሎችና የምክትል ፕሬዚደንቱ የሪያክ ማቻር ታማኝ ኃይሎች በሁለቱ ስፍራዎች ካለፈው የካቲት አጋማሽ ጀምረው እየተዋጉ በመሆኑ ውጥረት መጥቷል ብለዋል። የተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ ሰኞ ዕለት ባወጣው መግለጫ በዩኒቲ ክፍለ ግዛት ከየካቲት ጀምሮ እስካሁን ሚያዝያ ባለው ጊዜ ቢያንስ 72 ሰላማዊ ሰዎች መገደላቸውንና 64 አዋቂ ሴቶችና ልጃገረዶች መደፈራቸውን ገልጿል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ ለፖላንድና ለቡልጋሪያ የተፈጥሮ ጋዝ መላክ አቁማለች። ዩናይትድ ስቴትስ እና አጋሮቿ ለዩክሬን የሚሰጠውን ወታደራዊ ድጋፍ በአፋጣኝ ለማከናወን እየሰሩ ናቸው። ዲፕሎማቶች በበኩላቸው ከዩክሬን ሲቪሎች መውጣት እንዲችሉና የተኩስ አቁም ስምምነት ላይ እንዲደረስ ጥረት እያደረጉ ናቸው። ብዙዎች የአውሮፓ ሀገሮች የሚበዛውን የነዳጅና የጋዝ አቅርቦታቸውን የሚያገኙት ከሩሲያ ሲሆን ሩሲያ በራሴ ገንዘብ በሩብል ክፈሉኝ ማለቷ ይታወሳል። ዛሬ ጋዝፕሮም ቡልጋሪያና ፖላንድ የጠየቅነውን ስላላደረጉ ጋዝ አንልክላቸውም ብሏል። የሁለቱ ሀገሮች ባለስልጣናት በበኩላቸው ሩሲያ የወሰደችው እርምጃ ውላችንን የሚጥስ ነው ብለዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይታከልበታል። በወታደራዊው አገዛዝ ከመሪነት የተወገዱት የሚያንማሯ መሪ አንግ ሳን ሱቺ ከተመሰረቱባቸው በርከት ያሉ የሙስና ወንጀል ክሶች በአንዱ ፍርድ ቤት ጥፋተኛ ብሏቸዋል፣ እስራትም ፈርዶባቸዋል። የ76 ዓመቷ ሳን ሱቺ በ5 ዓመት እስራት እንዲቀጡ ዛሬ ዋና ከተማዋ ናይፒታው ላይ ዳኛው ውሳኔ መስጠታቸውን ለፍርድ ሂደቱ ቅርብ የሆኑ ምንጮች ገልጸዋል። ችሎቱ የተካሄደው በዝግ ሲሆን ጠበቆቻቸው መግለጫ እንዳይሰጡ ታግደዋል። ሳን ሱቺ ከብሔራዊ የዲሞክራሲ ሊግ ፓርቲያቸው አባልና የትልቋ ከተማ የያንጎን ዋና ሚኒስትር ከነበሩት ሰው $600,000 በጥሬ ገንዘብና 11 ኪሎ ወርቅ ጉቦ ተቀብለዋል ተብለው በቀረቡባቸው ክሶች ነው የተፈረደባቸው። ወታደራዊው መንግስት አንግ ሳን ሱቺን የመንግስት ሚስጥር ህግ መተላለፍና ሌሎችም በርካታ ክሶች የመሰረተባቸው ሲሆን በብዙዎቹ የጥፋተኝነት ውሳኔ ተሰጥቶባቸዋል። በሁሉም ክሶች ጥፋተኛ ከተባሉ በጠቅላላው ከ100 ዓመት በላይ እስራት ቅጣት ሊያስፈርድባቸው እንደሚችል ተገልጿል። በመጨረሻም የጥር 6ቱን በምክር ቤት ህንጻው ላይ የተፈጸመውን ወረራ የሚመረምረው የዩናይትድ ስቴትስ የመምሪያው ምክር ቤት ኮሚቴ የሪፐብሊካኖች መሪው ኬቨን መካርቲን ቃል ለመቀበል ጥረቱን አጠናክሯል። ይህ የሆነው መካርቲ የሰው ህይወት ስለጠፋበት አመጽ በግል ያደረጉትን ልውውጥ የሚያሳዩ አዲስ መረጃዎች ከወጡ በኋላ ነው። መካርቲ በፈቃደኝነት ቀርበው ቃላቸውን ለመስጠት ስላልፈለጉ ለሁለተኛ ጊዜ እንጠይቃቸው ይሆናል ሲሉ የኮሚቴው ሊቀመንበር ቤኒ ቶምሰን ትናንት አስታውቀዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጂት ታዬን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የሮብ ምሽት ሚያዝያ 19 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉ በድጋሚ እንጋብዛለን። አሁን ወደ ዕለቱ የአብይ ርዕስ ዘገባችን እንለፍ። ትላንት በጎንደር ከተማ በተቀሰቀሰ ግጭት ለሰዎች ሕይወት መጥፋት፣ ለአካል ጉዳትና ለንብረት መውደም ምክንያት የሆኑ አካላት ላይ ተመጣጣኝ እርምጃ እንደሚወስድ የአማራ ብሔራዊ ክልላዊ መንግስት አስታወቀ። በግጭቱ የሞቱና የተጎዱ ሰዎችን አጣርቶ ይፋ እንደሚያደርግም የክልሉ መንግስት ትላንት ባወጣው መግለጫ ይፋ አድርጓል። የጎንደር ከተማ አስተዳደር በበኩሉ በግጭቱ የእስልምናና የክርስትና እምነት ተከታይ የሆኑ የከተማዋ ነዋሪዎች መገደላቸውን አስታውቋል። በሌላ በኩል በክልሉ የሚንቀሳቀሱ ተፎካካሪ ፓርቲዎች እና የቤተ እምነቶች ባስተላለፉት ጥሪ መንግስት ለንጹሐን ሞት ምክንያት የሆኑ ህገወጥ ተግባራትን ያስቆም ያሉ ሲሆን ማንም ይሁን ማን ድርጊቱን የፈጸሙ ወገኖችን ተጠያቂ እንዲያደርግም ጠይቀዋል። መስፍን አራጌ ተጨማሪ አለው።
የአማራ ህዝብ በተለያዩ ቦታዎች የተሰነዘሩበትን ጥቃቶች መክቶ ሳይጨርስ ሃይማኖትን ሽፋን አድርጎ በተቀሰቀሰ ግጭት አንድነቱን ለመስበር ተሞክሯል ሲል ነበር የአማራ ብሔራዊ ክልላዊ መንግስት መግለጫውን የጀመረው። ትናንት በጎንደር ከተማ በሃይማኖት አባትነታቸው የሚታወቁ ሼህ ከማል ለጋስ የተባሉ የእድሜ ባለጸጋ የቀብር ስነስርዓት ሲፈጸም በአጎራባች ከሚገኘው ቤተ ክርስቲያን ለቀብር የሚሆን ድንጋይ ለመውሰድ ሲሞከር ይዞታው የኛ ነው አይደለም፣ ድንጋዩን እንወስዳለን አትወስዱም በሚል ውዝግብ በተቀሰቀ በተቀሰቀሰ ግጭት የሰው ህይወት መጥፋቱን ያካል ጉዳት መድረሱን የተለያዩ ንብረቶችና ተቋማትን የማጥፋት እንቅስቃሴዎች መስተዋላቸውን መግለጫው አብራርቷል። በደረሰው የንጹሃን ሞትና ያካል ጉዳት የተሰማውን ጥልቅ ሐዘን የገለጸው የክልሉ መንግስት ጥፋተኞች ባላቸው አካላት ላይ ህጋዊና ተመጣጣኝ ሲል ያስታወቀውን እርምጃ ወስዳለሁ ብሏል። በሰው ህይወትና ንብረት ላይ የደረሰውን ጉዳት አስፈላጊ መረጃዎችን በማሰባሰብ ለህዝቡ ትክክለኛ መረጃዎችን የመግለጽ የወንጀሉን ተጠርጣሪዎች በህግ ጥላ ስር የማዋል ተጎጂዎች ድጋፍ እንዲደረግላቸው የማጣራት ተግባራትን እንደሚያከናውንም መግለጫው አብራርቷል። የጎንደር ከተማ አስተዳደር ጸጥታ ምክር ቤት በበኩሉ በደረሰው ግጭት የሁለቱም እምነት ተከታዮች ላይ የሞትና የአካል ጉዳት መድረሱን አረጋግጫለሁ ብሏል። ከተማ አስተዳደሩ ይፋ ባደረገው መግለጫው በግጭቱ ወቅት በቤተ ክርስቲያን ውስጥ የተጠለሉ ሙስሊሞች እንዲሁም መስጊድ ውስጥ የተጠለሉ ክርስቲያኖች እንደነበሩ አስታውሶ ግለሰቦቹ ምንም ጉዳት ሳይደርስባቸው ለጸጥታ አካላት ማስረከባቸውን ጠቅሷል። ግጭቱን ተከትሎ የተፈጠረውን ቃጠሎም ህዝቡ በነቂስ በመውጣት እንደተቆጣጠረው አውስቷል። ቪኦኤ የክልሉን እስልምና ጉዳዮች ምክር ቤትንና የማዕከላዊ ጎንደር ሀገረ ስብከት ከፍተኛ አመራሮችን ለማግኘት ጥረት እያደረገ ሲሆን እንደተሳካልን አስተያየታቸውን ይዘን እንቀርባለን። ከአሚኮ ጋር ቆይታ የነበራቸው የክልሉ ጸጥታ ቢሮ ኃላፊ ደሳለኝ ጣሰው በሁለት ግለሰቦች መካከል ተቀስቅሶ አድማሱን ያሰፋው ግጭት በአሁኑ ሰዓት ተረጋግቶ ከተማዋ በአንጻራዊ ሰላም ውስጥ እንደምትገኝ አረጋግጠዋል።
የጸጥታ መዋቅራችን ከሁሉም ከሃይማኖት፣ ከፖለቲካ፣ ከብሔር ነጻ ሆኖ ስራ መስራት አለበት ተብሎ ነው የሚታሰበው። እየሰራም ያለው እሱ ነው። ሰው የክልሉ ፖሊስ የሚሊሻ መዋቅር ክስተቱ እንደተፈጠረ የራሱን አቅም ተጠቅሞ መልክ ለማሳዝ ሞክሯል። እዛ በላይም ሲሆን ለክልላችን የጸጥታ መዋቅር የአድማ ብተና እና የፖሊስ ኃይል ገብቶ አሁን ላይ ለማስተካከል ሰፊ እንቅስቃሴ እያደረገ ነው ያሉ። ይሁን እንጂ አንዳንድ ግለሰቦች ትንኮሳ፣ እንደ ቃጠሎም ሌሎችም ነገሮች እንዲፈጸሙ ከፍተኛ እንቅስቃሴ ለመስራት ተሞክሯል። የጸጥታ መዋቅራችን ከየትኛውም ወገን የመጣን ኃይል ህጋዊ እርምጃ የመውሰድ ስራ እየሰራ ነው ያለው።
ይሁን እንጂ ጎንደር በወትሮ ድባቧ ላይ እንደማትገኝ አስተያየታቸውን የጠየቅናቸው የከተማ ነዋሪዎች ለአሜሪካ ድምጽ አረጋግጠዋል።
እኔ በቀባ ከሰዓት ላይ ሰማሁ ከከተማ ተደወለ። ለምን እንዳትወጪ እዛው ቆያሉ ያው የነበረው ነገር ከዛም አልፎ ወደ ከተማ መስከፍ ያሳመጡ ስለነበር እንቅስቃሴም ቆሞ ስለነበር በቃ እዛው ነው ያደርኩ። ገቢ
ቢሮ ውስጥ ነው ያደሩት?
አዎ ቢሮ ነው ያደሩት።
ሰባት ሰዓት አካባቢ ቀብር ነበረ። እዛ ቀብር ላይ ነው ቤተክርስቲያን ልክ ስለነበረ የሙስሊሙ ቀብር እዛ ድንጋይ ወይም ማቴሪያል ከዛ አንስተው ለመቅበሪያ እንጠቀማለን ሲሉ ከቤተክርስቲያን አንስተው ከዛ ለምንድን ነው የምታነሱ ብሎ ከቤተክርስቲያን ለምን የእኛን የቤተክርስቲያን ታነሳላችሁ ብሎ ከዛ የተጀመረ ነው። ከዛ ያው ግርግሩ ተነሳ ማለት ነው።
ትናንትና ምን አይነት ክስተቶችን ተመለከቱ? እንደው ከግርግሩ ባሻገር የነበረው ግጭትን የሚያሳይ ነገር ምን ተመለከቱ?
ያው ተኩስ ነበረ። አንዳንድ የግለሰብ ቤቶች እየተዘረፉ ነበር። እንደዚህ አይነት ነገሮችን አይቻልም። በጣም ለብዙ ሰዓት ተኩስ ነበረ።
የተጎዱ የሞቱ ሰዎችን የማየት አጋጣሚ ነበረውት?
እሱን እንኳ አላየሁም። ዛሬ ተኩስ የለም። ትናንትና እስከ ማታ ድረስ ተኩስ ነበር። ዛሬ ግን ተኩስ የለም። ፍቷል።
አስተያየት ሰጪዎቹ ከግጭቱ ለመዳን በተለያዩ ቤተ እምነቶች ተጠልለው ከነበሩት ውስጥ እስካሁን ወደ ቤታቸው ያልተመለሱ መኖራቸውን ጠቁመዋል። በባህር ዳር ዩኒቨርሲቲ የህግ ትምህርት ቤት ረዳት ፕሮፌሰር መሐመድ ዳውድ ለአሜሪካ ድምጽ በሰጡት አስተያየት
ለዚህ ጥቃት በዋናነት ተጠያቂ ማድረገው የክልሉን መንግስት ነው። ለምን ሙስሊምም ሆነ ክርስትና እምነት ተከታይም ሆነ አጀንዳ ፈጣሪ ኖረም አልኖረም ሰብአዊ መብቱን የመጠበቅ የማስጠበቅ የማሟላት ግዴታ አለበት መንግስት ማለት ነው። ይህንን ግዴታውን አልተወጣም ነው። ሁልጊዜም ጸባጫሪ እየተባለ የዜጎች መብት ሲጣስ መኖር የለበትም። ካለበለዚያ እኮ መንግስት አያስፈልገንም። ሚዲያዎችም እንደዚሁ ኃላፊነታቸውን ሊወጡ ይገባል። ወገንተኝነት ሊያሳዩ አይገባም። በአጠቃላይ ሚዲያዎች ማለት ነው። ህገ ወጥ የሆኑ ስራዎች ሲሰሩ ደግሞ ነገሮችን ንቆ ከመተው ይልቅ ትንሽ ነገሮች አድገው ከፍተኛ ደረጃ ላይ ደርሰው ያልተገባ ነገር ውስጥ ማህበረሰቡን እያስገቡት ነው። አሁን ቀላል የሰብአዊ መብት ጥሰቶችን የሚዲያ ሽፋን ሰጠናቸው ቢሆን ኑሮ ትላንትና ያን ያህል ሰው አይሞትብንም።
ድርጊቱ የህዝቡን ማህበራዊ ረፍት የማይሹ አካላት ሴራ ነው የሚለው የአማራ ብሔራዊ ንቅናቄ አብን ደግሞ ይህን በመረዳት የጎንደር ሙስሊምም ሆነ ክርስቲያን ነዋሪዎች ግጭት ከሚያባብሱ እንቅስቃሴዎች እንዲታቀቡ፣ አጥፊዎችን መቆጣጠር ላይ ርብርብ እንዲያደርጉ ጥሪውን አስተላልፈዋል። ኢትዮጵያ አሁንም ክቡር የሰው ህይወት እንደ ዘበት የሚቀጠፍባት ሀገር ሆና ቀጥላለች ያለው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በበኩሉ ለመንግስት ባስተላለፈው ማሳሰቢያ በተቀናጀ መንገድ የሀገርንና ህዝቧን ደህንነት ማስጠበቅ አስቸኳይና አንገብጋቢ አጀንዳው መሆን አለበት ብሏል። አጥፊዎች በፍጥነት ለህግ እንዲቀርቡ አሳስቦ የሃይማኖት መሪዎችና የሀገር ሽማግሌዎች ህዝብን የማረጋጋት ስራ እንዲሰሩ ጥሪ አቅርበዋል። ዘግይቶ በደረሰን መረጃ መሰረት በጎንደር የተቀሰቀሰውን ችግር መፍታት ያስችላል የተባለና በክልሉ ምክትል ርዕሰ መስተዳደር ዶክተር ጌታቸው ጀንበር የሚመራ ህዝባዊ ውይይት በጎንደር ከተማ እየተካሄደ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሰኢድ መሐመድ ለሮይተርስ በሰጡት ቃል 20 የእስልምና እምነት ተከታዮች መገደላቸውን ገልጸዋል። ሼክ ሰኢድ መሐመድ አክለው 3 ሰዎች የሞቱት ለቀብር በተሰባሰቡ የእስልምና እምነት ተከታዮች ላይ በተወረወረ ፈንጂ ሲሆን፣ የተቀሩት ደግሞ የሞቱት ይህንን ተከትሎ በቀጠለው ግጭት መሆኑን ለሮይተርስ ተናግረዋል። የሟቾቹን ቁጥር በተመለከተ እስካሁን ከፖሊስና ከሌሎች የመንግስት አካላት የወጣ ይፋ መረጃ የለም። ይህ በእንዲህ እንዳለ ዛሬ ማምሻውን በባህር ዳር ከተማ በተካሄደ የጎዳና ላይ አፍጥር ስነ ስርዓት ላይ የተገኙት በጎንደር ከተማ የተፈጸመው ድርጊት የጽንፈኝነት ተግባር ነው ሲሉ ሼህ ሰኢድ መሐመድ ተናግረዋል። መንግስት አጥፊዎችን ለህግ እንዲያቀርብም ጥሪ አቅርበዋል። በስፍራው የነበረችው አስቴር ምስጋናው ተከታዩን ልካለች።
እነዚህ አባቶቻችን መካከላችን ተገኝተው አንድነትን፣ ፍቅርን ሲሰብኩ ነው የሚያምርብን እንጂ ጥላቻ ለእኛ ለኢትዮጵያውያን አይመጥንም። ከዚህ ጥላቻ አስተሳሰብ መውጣት አለብን። ትናንት ጎንደር ላይ በተፈጠረው ክስተት ዛሬ እኛ እዛ ውለን ለዚህ ፕሮግራም ደግሞ ተሮሩጠን ነው አሁን እዚህ የደረስነው እና ጎንደር ያሉ ሙስሊም ወንድሞቻችሁም ዱዓ አድርጉልን ብለው መልእክት ልከውናል። ዱዓ እንድታደርጉላቸው ቅድም ፋቲሃ የተባለበት አግባብም ለሞቱትም ፋቲሃ እንዲባልልን ብለው ነበር በቅድሞ ፕሮግራም ላይ ተላልፏል። እንዲህ አይነት መስተጋብር እያለን እንዲህ አይነት አንድነትና ፍቅር ጥምረት እያለን አንዳንድ ጽንፈኞች በሚያመጡት ንቅናቄ አንድነታችን እንዳይበተን አስተዋዮች፣ ሆደ ሰፊዎች መሆንን ይጠይቀናል ማለት ነው። ይሄ ለማንም የምንሰጠው ሳይሆን ኢትዮጵያዊ እሴታችን ባህላችን ስለሆነ ይህ እሴትና ባህል እንዳይጠፋ በሙስሊሙም በክርስቲያኑም በሌላውም አማኝ ማህበረሰብ ሊለመድ ይገባዋል ብለን እናስባለን። በዚህ አጋጣሚ በጎንደር ከተማ በተከሰተው ክስተት አጥፊዎች ላይ መንግስት የማያዳግም እርምጃ እንዲወስድ እንጠይቃለን።
በተከታዩ ዘገባችን ወደ ኦሮሚያ ክልል እናልፋለን። የኦሮሚያ ብሔራዊ ክልላዊ መንግስት የአደጋ ስጋት ስራ አመራር ኮሚሽን ከ1,300,000 በላይ የሚሆኑ እንስሳት ዘንድሮ በተከሰተው ድርቅ መሞታቸውን አስታወቀ። በተያያዘ ዜና የመስኖና ቆላማ አካባቢ ሚኒስትር በቆላማ አካባቢዎች ድርቅ በተከሰተባቸው ዞኖች ከሚሊዮን ብር በላይ የማቋቋሚያ ስራዎች እንደሚሰራ አስታውቋል። ጉዳዩን የተከታተለው ናኮር መልካ ተጨማሪ ልኳል።
በኦሮሚያ ክልል ቦረና ዞን ድሬ ወረዳ ነዋሪ መሆናቸውን ያስረዱ አቶ ጎዳና ኑራ ዘንድሮ በተከሰተው ድርቅ ቁጥራቸው 55 የሚደርሱ እንስሳትን ማጣታቸውን ገልጸው የቀሩትን በመንከባከብ ላይ መሆናቸውን አመልክተዋል።
በግሌ 55 የሚሆኑ እንስሳት ሞቶብኛል። ቢያንስ አንዱን በ20,000 ብር ግምት ብሸጥ ከ1,000,000 ብር በላይ ይሆናል። ዝናብ ከዘነበ ወዲህ በሰው ድጋፍ ነው የሚነሱት፣ በሰው ድጋፍ ነው መኖ የሚበሉት። በአሁኑ ጊዜ ከ20-30 የሚሆኑ እንስሳት የቀሩኝ ሲሆን በተቻለኝ መጠን እንዳይሞቱብኝ የተንከባከብኳቸው እገኛለሁ ብለዋል።
ከዚህ ቀደም የኦሮሚያ የአደጋ ስጋት ስራ አመራር ኮሚሽን ተብሎ የሚታወቀውና በአዋጅ ስያሜው ወደ ጋርዲስ አቡሳ ጎኖፋ መቀየሩ በቅርቡ ይፋ የተደረገው የኮሚሽን ኃላፊ አቶ ሙስጠፋ ከድር ለቪኦኤ እንዳስረዱት በክልሉ 8 ዞኖች ውስጥ ያለቁት እንስሳት ቁጥር ከ1 ሚሊዮን 300 ሺህ በላይ ደርሷል። ጉዳቱ በምስራቅ ባሌና ቦረና ዞኖች የከፋ መሆኑ በመጠቆም ያደረሰውን ጉዳት መጠን ኮሚሽነር ሙስጠፋ እንዲያስረዳሉ።
ቡድን ቦረና ፊባሌ ባህረት ባየታ አቶ ወገሩ ቡድን ላይ ሰደተን ሆንጊ ሚጣመን ከነከሰት ወሪን ሚጣፍሳት ለምገረም ለይነኩዳ አፍሪፊ
በኦሮሚያ 8 ቆላማ በሆኑ ድርቁ የጉዳቸው ዞኖች ውስጥ በሰውና እንስሳትም ላይ ጉዳት አድርሷል። ምንም ያህል የሰው ህይወት ባይልፍም በእንስሳት ላይ የደረሰው ጉዳት ከ1.3 ሚሊዮን በላይ እንስሳት ሞተዋል። ይህም በገንዘብ ሲገመት ከ26.7 ቢሊዮን ብር በላይ ይሆናል። ይህ ደግሞ በክልሉም ሆነ አገሪቱ ምጣኔ ሀብት ላይ ጉዳት ያደርሳል። በአሁኑ ጊዜም ከ14 ሚሊዮን በላይ የሚሆኑ እንስሳት በአጠቃላይ ለጉዳት ተጋልጠዋል። መንግስት 10% የሚሆኑ እንስሳትን እንኳ ለማትረፍ ሳርና ውሃ በማቅረብ ጥረት ሲያደርግ ቆይቷል ሲሉ ገልጸዋል። በአሁኑ ጊዜ ቁጥራቸው ከ2 ሚሊዮን 600 ሺህ በላይ የሚደርሱ እንስሳት በጣም ተዳክመው የሚገኙ መሆናቸውን ጠቁመው ከተኙበት የሚነሱት በሰው ድጋፍ ነው ሲሉ አስረድተዋል። የዝናብ ወቅት በመሆኑም ሊደረጉ ስለሚገቡ ጥንቃቄዎችም ይህም ብለዋል። አርብቶ አደሮቻችን ዝናብ ሲዘንብ እንስሳቶቻቸውን ዝናብ ውስጥ ማቆየት የለባቸውም፣ ወይ ወደ ቤት ወይም ዳስ ውስጥ ማስገባት ይገባቸዋል። ይህንን በተመለከተ በተለያዩ መገናኛ ብዙሃን ምክር እየሰጠን እንገኛለን ሲሉ ተናግረዋል። ኮሚሽነሩ በድርቅ ለተጎዱ አካባቢዎችና በሰላም እጦት ሳቢያ በተከሰተው ችግር ለተፈናቀሉ እንዲሁም በድህነት ለተጎዱ በአጠቃላይ ከ4 ሚሊዮን 300 ሺህ በላይ ሰዎች በክልሉ እየተደረገ ነው ስላሉት ድጋፍ አብራርተዋል።
ጉዲናሌ ሰደት ከነከሰት ነሞታ ባየጣ ከኒ ገራ ነማ ሊና ሰዲህ ፊቱ ካላማ ተው
በድርቅ ምክንያት ከ3.2 ሚሊዮን ሰዎች በላይ በመንግስት ድጋፍ እየኖሩ ይገኛሉ። እነዚህም ሰዎች በ8 ዞኖች ውስጥ የሚገኙ ሲሆን ከ1.8 ሚሊዮን በላይ ኩንታል የተለያዩ እህሎች ድጋፍ ተደርጎላቸዋል። እህል አግኝተው መግዛት ለሚችሉ ደግሞ ከ77 ሚሊዮን ብር በላይ በእጃቸው ተሰጥቷቸው እህል እንዲገዙ ተደርጓል። በድህነት ምክንያት ለከፋ የምግብ እጥረት የተጋለጡ ከ600 ሺህ በላይ ለሚሆኑ ሰዎች የገንዘብና እህል ድጋፍ ተደርጎላቸዋል። እንዲሁም የጸጥታ ችግሮች ባሉባቸው የኦሮሚያ የተለያዩ አካባቢዎች ላይ የገንዘብና እህል ድጋፍ ተደርጓል። በአጠቃላይ በእነዚህ በጠቀስናቸው 3 ችግሮች በኦሮሚያ ውስጥ ከ4.3 ሚሊዮን በላይ የሚሆኑ ሰዎች ድጋፍ እየተደረገላቸው ሲሆን እስካሁን ከ2.2 ሚሊዮን ኩንታል በላይ እህልና ከ112 ሚሊዮን ብር በላይ ወጪ ተደርጓል ብለዋል።
ኮሚሽነሩ የድርቁን ተጽዕኖ በዚህ ያህል ጊዜ ውስጥ መቋቋም ይቻላል ብሎ ለመግለጽ እንደሚያዳግት በመጠቆም መንግስትና መንግስታዊ ያልሆኑ አካላት ችግሩ የሚያደርሰውን ጉዳት ለመቀልበስ በጋራ መስራታቸውን ቀጥለዋል ሲሉ አክለዋል። በተያያዘ ዜና የመስኖና ቆላማ አካባቢ ሚኒስቴር በቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት በኩል በኦሮሚያ ክልል ድርቅ በተከሰተባቸው ዞኖች ከዓለም ባንክ በተገኘ የገንዘብ ድጋፍ ከ387 ሚሊዮን ብር በላይ ወጪ ስለሚተገብራቸው የማቋቋሚያ ስራዎች ሰሞኑን አስታውቋል። ይህ ተግባር ድርቅ ባጠቃቸው ሌሎች ክልሎችም ተግባራዊ እንደሚደረግ ተጠቁሟል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ተከታዩ ዘገባችንም በአፍሪካ ቀንድ ከፍተኛ ጉዳት እያደረሰ ባለው በድርቅ ሁኔታ ላይ ያቆየናል። ከ20 ሚሊዮን በላይ ሰው ለምግብ፣ ለውሃና ለመድኃኒት እጥረት በተጋለጠባቸው ኢትዮጵያ፣ ኬንያና ሶማሊያ ለሚካሄዱ መርሃ ግብሮች የ200 ሚሊዮን ዶላር ተጨማሪ እርዳታ መስጠቱን የዩናይትድ ስቴትስ መንግስት አስታውቋል። በቀጠናው ለተራዘመ ጊዜ ዝናብ አለመጣሉ በ40 ዓመታት ውስጥ ያልታየ ድርቅ ማስከተሉ ተዘግቧል። መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ኤደን ገረባው ታቀርበዋለች።
አፍሪካ ቀንድ አካባቢ እየታየ ያለውንና የሚሊዮኖችን ሕይወት ለጉዳት ያጋለጠውን ድርቅ ገጽታ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ የሰብአዊ ድጋፍ ጉዳዮች ቢሮ ረዳት አስተባባሪዋ ሳራ ቻርልስ ለጋዜጠኞች በኢንተርኔት አብራርተዋል።
የድርቁ መደጋገምና ብርታት እንዲሁም በአካባቢው እየታየ ያለው የእርዳታ ፍላጎት ማሻቀብ የአየር ንብረት ለውጥ በዓለም እጅግ ድሃ በሆኑ ማህበረሰቦች ላይ ባልተመጣጠነ ሁኔታ እያደረሰ ያለውን አውዳሚ ጉዳት እያሳየ ነው። በተጎዱት አካባቢዎች 1 ሚሊዮን ተኩል እንስሳት አልቀዋል። የኬንያ ሰሜናዊና የኢትዮጵያ ምስራቅና ደቡብ ምስራቅ አካባቢዎችን ጨምሮ በአንዳንድ ቦታዎች ላይ የተፈጥሮ አቅርቦት መመናመን ለግጭቶች መከሰት ምክንያት ሆኗል። እጅግ አሳሳቢ ቁጥር ያላቸው ህጻናት ለአጣዳፊ የምግብ እጥረት ተጋልጠዋል። ከሶማሊያ የወጣ ያለ አስደንጋጭ ሪፖርት ታዳጊ ልጆች በምግብና በውሃ ለውጥ ለጋብቻ እየተሰጡ መሆናቸው ይነገራል።
ለድርቁ ተጎጆች የዩናይትድ ስቴትስ መንግስት እየሰጠ ያለው እርዳታ ከአሁኑ 200 ሚሊዮን ዶላር ጋር ወደ 360 ሚሊዮን ማደጉን ሳራ ቻርለስ ገልጸዋል። ይሁን እንጂ በአካባቢው እያደረጉ ያሉትን እርብርብ ለማጠናከር የሚያስፈልጋቸው ወደ 4 ቢሊዮን ተኩል ዶላር መሆኑን የሰብአዊ ረድኤት ድርጅቶች አመላክተዋል። ወደ 6 ሚሊዮን ሰው የድርቁን ጉዳት እየሸሸ መሆኑንና ሶማሊያ ውስጥ ብቻ 3 ሚሊዮን ሰው መፈናቀሉን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ አስታውቋል። የቢሮው ኃላፊ በሰጡት መግለጫ በአፍሪካ ቀንድ አካባቢ 2 ሚሊዮን ህጻናት በረሃብ ሊሞቱ እንደሚችሉ አስጠንቅቀዋል። ሰሜን ኢትዮጵያ ውስጥ ለረሃብ የተጋለጡ ሰዎችን ለመርዳት እየተንቀሳቀሱ ያሉ ድርጅቶች በአካባቢው የጸጥታ ችግር ተዳምሮበት በተለይም ሁኔታው ትግራይ ውስጥ እጅግ አጣዳፊ መሆኑን እየገለጹ ነው። ሳራ ቻርለስ በድጋሚ
ትግራይ ውስጥ በተለይ ዲሞክራሲያዊ ማስተጓጎል፣ ግጭትና ሁከት ድጋፍ የሚያስፈልጋቸውን ሰዎች ለመድረስ እየተደረገ ያለውን ጥረት ታይቶ በማይታወቅ ሁኔታ እየተፈታተኑት ነው። ባለፉት 2 ሳምንታት ውስጥ አነስተኛ እርዳታ አቅርቦት መግባቱንና ትላንትናም ከብዙ ወራት በኋላ እርዳታ መቀሌ መግባቱን አይተናል።
ይዘንባል ተብሎ በተጠበቀው ጊዜም የጣለው ዝናብ እጅግ አነስተኛ መሆኑ የድርቁ ሁኔታና መዘዙ የባሰ እንዳይሆን አስግቷል። ጥሩ ዝናብ ቢጥል እንኳን እስካሁን የተጎዳውን በሚሊዮን የሚቆጠር ሰው ፈጥኖ እንዲያገግም ለማድረግ እንደሚከብድ የረድኤት ድርጅቶች እየተናገሩ ነው።
ጥሎ ወደ ድሬዳዋ እናልፋለን። የድሬዳዋ አስተዳደር የመንግስት ተሽከርካሪዎች ከስራ መውጫ 11 ሰዓት ተኩል ጀምሮ እስከ ንጋቱ 1 ሰዓት ድረስ እንዲሁም ቅዳሜና እሁድ ሙሉ በሙሉ እንዳይንቀሳቀሱ የሚከለክል መመሪያ ይፋ አድርጓል። መመሪያው ከፊታችን ቅዳሜ ጀምሮ ተግባራዊ የሚደረግ ሲሆን የመመሪያው ዋነኛ ዓላማ የፌዴራል መንግስት ከሐምሌ ጀምሮ ለመንግስት ተሽከርካሪዎች የሚያደርገውን የነዳጅ ድጎማ ቀስ በቀስ እንደሚያነሳ በማስታወቁ ከወዲሁ ነዳጅን በቁጠባ መጠቀም ለመጀመር ነው ተብሏል። አዲስ ቸኮል ተጨማሪ አለው።
ተሽከርካሪዎች ከስራ ሰዓት ውጭ እንዳይንቀሳቀሱ የሚከለክል መመሪያ በአስተዳደሩ ካቢኔ መውጣቱን ይፋ አድርገዋል።
የገንዘብና ኢኮኖሚ ልማት ቢሮ ባደረገው አሰስመንት ያሉትን ክፍተቶች በመለየት የውሳኔ ሀሳቡን አቅርበዋል። በዚህ መሰረት ማንኛውም የመንግስት ተሽከርካሪ ከ 11 ሰዓት ተኩል ጀምሮ እስከ ማግስቱ ድረስ እስከ ጠዋት 1 ሰዓት ድረስ ባሉበት ቦታ ካላንዳች እንቅስቃሴ እንዲቆሙ፣ እንዲሁም ከአርብ 11 ሰዓት ተኩል ጀምሮ እስከ ሰኞ ጠዋት 1 ሰዓት ድረስ ምንም አይነት እንቅስቃሴ ሳይኖር ባሉበት እንዲቆሙ ካቢኔው ወስኗል።
መመሪያው የእሳት አደጋና አምቡላንስን የመሰሉ ህዝባዊ አገልግሎት ሰጪዎችን አይመለከትም ያሉት አቶ ሱልጣን ለመመሪያው ተግባራዊነትም ለትራፊክ ፖሊሶችና የሚመለከታቸው አካላት ትዕዛዝ ተላልፏል ብለዋል።
በዚህ በተከለከሉ ሰዓታት ውስጥ የተገኙቱ ከነሹፌሮቻቸው በቁጥጥር ስር ውለው ወደ ፖሊስ መምሪያ እንዲገቡ ካቢኔው ውሳኔ አስተላልፏል። በዚሁ መሰረት የሚመለከታቸው አካላት ሁሉ ይህንን ውሳኔ ተፈጻሚ እንዲያደርጉ በደብዳቤም እንዲያውቁ ተደርጓል።
የውሳኔው መነሻ ከፊታችን ሐምሌ ጀምሮ መንግስት ተግባራዊ ሊያደርግ ያዘጋጀው የመንግስት ተሽከርካሪዎችን ከነዳጅ ድጎማ ውጪ ማድረግ እቅድን ግምት ውስጥ አስገብቶ ከወዲሁ ነዳጅን በቁጠባ መጠቀም ለመጀመር ነው ብለዋል።
የውሳኔው መነሻ አንደኛው በቀጣይ መንግስት በነዳጅ ላይ ሲያደርግ የነበረውን ድጎማ 100% ያነሳል ተብሎ ይጠበቃል። ይህ 100% የነዳጅ ድጎማው የሚነሳው አንደኛውና የመጀመሪያው በመንግስት ተሽከርካሪዎች ላይ ነው። መንግስትም ከድጎማው ውጪ በመሆን ስራውን የሚያከናውን መሆኑ ነው። ስለሆነም ከወዲሁ አንድ ዘላይ መዘጋጀት ይጠበቅብናል።
መመሪያው ከነዳጅ ቁጠባ ባሻገር የተሽከርካሪዎች መለዋወጫ ዋጋ ከፍተኛ ጭማሪ በማሳየቱ ለተሽከርካሪዎች እድሳት የሚወጣውን ከፍተኛ ወጪ ለመቀነስ እንዲሁም ከስራ ሰዓት ውጪ በመንግስት ተሽከርካሪዎች የሚደርሱ አደጋዎችን ለማስቀረትም ያግዛል ብለዋል። የፌደራል መንግስት ከፍታችን አመለ ጀምሮ ነዳጅን በሁለት አይነት ዋጋ ማቅረብ እንደሚጀምር አስታውቆ ነበር። ኢኮኖሚያዊ ሚና ያላቸው የህዝብ ትራንስፖርትና መሰል ተሽከርካሪዎች ነዳጅ በድጎማ እንዲያገኙ የሚደረግ ሲሆን ቀሪዎቹ ተሽከርካሪዎች ግን በሁለት አመት ውስጥ ቀስ በቀስ ያለ ድጎማ በአለም ገበያ ዋጋ ነዳጅ እንዲገዙ እንደሚደረግ የንግድና ቀጠናዊ ትስስር ሚኒስትር ዴታ አቶ ሀሰን ማህመድ በተለይ ለአሜሪካ ድምጽ አስታውቆ ነበር።
ይደጎመው ለሁሉም ነው። ለባለሀብቱ ይደጎማል። ዝቅተኛ ገቢ ያላቸው ማህበረሰቡ ክፍል ይደጎማል። የአምባሳደሮች ይደጎማሉ። ግን በታህሳስ 2014 በሚኒስትሮች ምክር ቤት የጸደቀው የነዳጅና የታለመለስ ድጎማ ይህን ቀንሶ ድጎማው ለዝቅተኛ ገቢ ላላቸው ማህበረሰቡ ክፍል እንዲደጉም።
እንደ አቶ ሀሰን ገለጻ በሀገሪቱ ካሉት 1.4 ሚሊዮን ተሽከርካሪዎች መካከል 300 ሺህ የሚሆኑት ብቻ የድጎማው ተጠቃሚ ይሆናሉ ተብሎ እንደታሰበ አስታውቀዋል። ውሳኔውን የአሜሪካ ድምጽ ያነጋገራቸው የከተማ ትራንስፖርት አገልግሎት ሰጪዎች በበጎ ተቀብለውታል።
እኔ ካሳሁን እውነቱ እባላለሁ። የከተማ ታክሲ አሽከርካሪ ሹፌር ነኝ። እንደተነገረው ከሆነ ከሐምሌ ጀምሮ የሁለት አይነት የነዳጅ ድጎማ እንትን ይደረጋል ተብሏል። የታክሲ አሽከርካሪዎች ወይም ደግሞ የህዝብ አገልግሎት ሰጪዎች እና የቤት መኪኖች ወይም ደግሞ አሊያም ደግሞ የተለያየ የራሱ የሆነ መንግስት እንትን ይኖረዋል። እንደዛ ለይቶ ማስቀመጡ ተጠቃሚ ያደርጋል። አንደኛ ነገር የመንግስትንም አላስፈላጊ ወጪ ኮስት ይቀንስለታል።
ከ2009 ዓ.ም ተመረተ እስካለፈው ታህሳስ ወር ድረስ መንግስት ለነዳጅ ድጎማ 102 ቢሊዮን ብር እንዳወጣና ኢትዮጵያ ውስጥ ነዳጅ ያለ ድጎማ ይቅረብ ቢባል ዋጋው ከጥፍ በላይ ሊጨምር እንደሚችል ከንግድና ቀጠናዊ ትስስር ሚኒስቴር ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከሀገር ውስጥ ዘገባዎች ወጣ ስንል ደግሞ በአየር ንብረት ለውጥ የተነሳ የባህር ወለል ከፍ እያለ በመምጣቱ በመላው ዓለም በባህር ዳርቻ የሚኖሩ ሰዎችን አስገዳጅ አማራጭ እየደቀነባቸው ነው። ለምሳሌ የደቡባዊ ዩናይትድ ስቴትስ ክፍለ ግዛት የሆነችው ሉዚያና በመሬት መሸርሸር የጠፋውን መሬት ለመታደግ በቢሊዮኖች የሚቆጠር ገንዘብ ለመመደብ አቅዳለች። ይሁን እንጂ በዚህ እቅድ ተጠቃሚዎችም ተጎጂዎችም ይኖራሉ። የአሜሪካ ድምጹ ስቲቭ ባራጎና በዚህ ዙሪያ ያደረሰንን ዘገባ ደረጀ ደስታ ያቀርበዋል።
በሉዊዚያና የባህር ዳርቻ በአፈር የተሞላው የሚሲሲፒ ውሃ ከሜክሲኮ ባህረ ሰላጤ ውሃ ጋር የሚገናኝበት ስፍራ አዲስ የመሬት ክፍል እየተፈጠረ ነው። ከባህር ዳርቻ ቦታዎች መከላከልና መልሶ ማቋቋም ባለስልጣን ብሬን ሃስ ስለዚሁ ስፍራ እንዲህ ይላሉ።
ይህ በዩናይትድ ስቴትስ አዲስ ከሆኑ መሬቶች መካከል አንዱ ነው።
የሉዚያናን የባህር ዳርቻ ቦታዎች መከላከልና መልሶ ማቋቋም ባለስልጣንን የሚመሩት ብሬን ሃስ እንደሚሉት ሚሲሲፒ የተሰራችው በሺዎች ዓመታት ውስጥ ከሚሲሲፒ ወንዝ በወጣው የአፈር ደለል ነው። ላለፉት 100 ዓመታት ወንዙና ይዞት የሚመጣው አፈር ወንዙ ከተገደበበት ጀርባ ተዘግተው ተቀምጠዋል። ያን ደለል ጠብቆ ለማቆየት ከሚደረገው ውጪ እንደ አውሮፓ አቆጣጠር ከ1930 ጀምሮ ወደ 500,000 የሚሆነው ሄክታር መሬት ተሸርሽሯል። ብሬን ሃስ አሁንም እንዲህ ይላሉ።
ሉዊዚያና በመሬት እጦት ቀውስ ውስጥ ናት። ያ መሬት ባህላችንን፣ ማህበረሰባችንን የሚቀርጽ ነው። የምጣኔ ሀብታችንንም ትልቁን ክፍል ይዛል። ከግንባር ሆኖ በየዓመቱ የሚመጣውን የማዕበል ወጀብም ይከላከልልናል።
በአየር ንብረት ለውጡ የተነሳ የባህሩ ወለል ከፍታ እየጨመረ ከመጣ ምንም ነገር የማይደረግ ከሆነ ሉዊዚያና በሚቀጥለው ግማሽ ምዕተ ዓመት ውስጥ ሌላ በሚሊዮን የሚቆጠር ሄክታር መሬት ልታጣ ትችላለች። የባህር ዳርቻዎች መከላከልና መልሶ ግንባታው ባለስልጣን ወደ 1.4 ቢሊዮን ዶላር በመመደብ ሚድ ባራቴሪያ ሴድመንት ዳይቨርዥን የተባለውን ፕሮጀክት የጀመረውም ለዚሁ ነው። ይህ የሚሲሲፒን የአፈር ደለል ወደ ባህሩ ዳርቻ በማውጣት የምድሩን ይዞታ መልሶ ለመገንባት የሚካሄድ ነው። ብሬን ሃስ አሁንም እንዲህ ይላሉ።
የመካከለኛው የማስቀየሻ ፕሮጀክት ወንዞችን ከዚህ እርጥብ መሬት ጋር የሚያገናኝ ነው። ስለዚህ ዛሬ አሁን እዚህ እንደሚታየው ብዙ ማድረግ ይችላሉ።
ይሁን እንጂ በባህሩ ዳርቻ ከሚሰሩት ብዙዎቹ ይህን ፕሮጀክት ይቃወሙታል። ኦይስተር የተባለው አሳ አስጋሪ የሆኑት ብራድ ሮቢን እንዲህ ይላሉ።
አጣጫውን ለማስቀየስ የሚሰሩት ፕሮጀክት ጠቅላላውን ኢንዱስትሪ የሚጠራርግ ነው።
የኦይስተር አሳ አስጋሪ ብራድ ሮብን እንደሚሉት አቅጣጫ የማስቀየሱ ስራ ጨዋማና ንጹህ የሆነውን የውሃ ክፍል ሚዛን ያዛባል። ያ ደግሞ እሳቸውና በመቶዎች የሚቆጠሩት ሌሎች የሽሪምፕና ኦይስተር አሳ አስጋሪዎችን ይጎዳል። እንዲህ ይላሉ ብራድ ሮቢን።
የንጹህ ውሃ ችግር ምንም ነገር ልታበቅልበት አትችልም። ሁሉንም ነገር ጠራርጎ ይወስዳል። በባህሩ ዳርቻ አካባቢ ያለውን ስነ ምህዳር ባዶ ያደርጋል።
አሳ አስጋሪዎች እንደሚሉት በባህሩ ዳርቻ ያለው መሬት ተወስዶ እየጠፋ ነው። ይሁን እንጂ ባለስልጣኑ ያን መሬት እንዲገነባ የሚፈልጉት ከባህሩ የታችኛው ወለል ከሚወጣው አፈር ነው። ባለስልጣኑ ብዙ የምድር ክፍሎችን በመናድ ደለሎችን እየሰራ ነው። ይሁን እንጂ ሐስ እንደሚሉት ተነዶ የተሞላው ደለል እንደገና በውሃ ይወሰዳል። ይህን አቅጣጫ የማስቀየሱ ሥራ ወንዙን እየመራ መሬቱ እንዲጠበቅ ያደርጋል። ይህ ፕሮጀክት ለብዙዎቹ ጥሩ እንደማይሆንም ሐስ ያውቃሉ። እንዲህ ይላሉ
ሐስ። ያ ነገሮችን ይለዋውጣል? እየተነጋገራችሁበት እንዳለው የሰዎች ሕይወት ላይ ተጽዕኖ ይኖረዋል? አሁን ይኖረዋል። ስለዚህ ሁሉ ነገር በጣም ግልጽ ነን። እቅድም ያለን ሲሆን ለእገዛውም በጀት አለን።
ክፍለ ግዛቱ አሳ አስጋሪዎችን ሌላ ማስገሪያ ስፍራ ወይንም የሥራ መስክ እንዲያገኙ ለመርዳት 300 ሚሊዮን ዶላር መድበዋል። ብዙ አሳ አስጋሪዎች ግን ይህን አይፈልጉትም። የኦይስተር አሳ አስጋሪው ብራን ሮቢን ይህን ብለዋል።
በቤተሰባችን የምናደርገው ነገር ቢኖር አሳ ማስገር ነው። እስከዛሬ ስንሰራው የኖርነውም እሱን ነው። አባቴ አሳ አጥማጅ ነው። አያቴም አሳ አጥማጅ ነበሩ። ቅድመ አያቴም እንዲሁ አሳ አጥማጅ ነበሩ።
ይሁን እንጂ ጥያቄው እሳቸውና ልጆቻቸው የልጅ ልጆቻቸው ወደፊት ምን ይሰራሉ የሚለው ነው። ሐስ እንደሚሉት ለውጡ በአንድም ሆነ በሌላ መንገድ ተሸርሽሮ እየተወሰደ ባለው የባህር ዳርቻ መሬት አካባቢ እየመጣ ነው።
ተከታዩ ዘገባ የሚወስደን ደግሞ ወደ ሩሲያ ነው። ሩሲያ ለፖላንድና ለቡልጋሪያ ነዳጅ መሸጥ አቁማለች። ዩናይትድ ስቴትስና አጋሮቿ ለዩክሬን የሚሰጠውን አፋጣኝ ወታደራዊ ድጋፍ ለማድረግ እየሰሩ ሲሆን፣ ዲፕሎማቶች በበኩላቸው ከዩክሬን ሲቪሎች መውጣት እንዲችሉና የተኩስ አቁም ስምምነት እንዲደረስ ጥረት እያደረጉ ናቸው። ዝርዝሩን ኤደን ገረመው እንደሚከተለው አዘጋጅተዋለች።
የሩሲያው የነዳጅ ኩባንያ ጋዝፕሮም ለፖላንድና ለቡልጋሪያ ጋዝ መላክ አቋረጠ። ይህ እርምጃ ሩሲያ ዩክሬንን በመውረሯ የተቀሰቀሰው ኢኮኖሚያዊ ትግል አካል ነው። ብዙዎች የአውሮፓ ሀገራቶች አብዛኛውን የነዳጅና የጋዝ አቅርቦታቸውን የሚገዙት ከሩሲያ ሲሆን በራሴ ገንዘብ በሩብል ክፈሉኝ ማለቷ ይታወሳል። እናም ዛሬ ጋዝፕሮም ፖላንድና ቡልጋሪያ የጠየቅነውን አላደረጉም፣ ስለዚህ ጋዝ አንልክም ብሏል። የሁለቱ ሀገር ባለስልጣናት የሩሲያ እርምጃ ውል የጣሰ ነው ብለዋል። ሩሲያ በጋዟ ተጠቅማ ልታስፈራራን መሞከሯ ነው ያሉት የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደርሊየን፣ እኛም ይህ እንደሚመጣ አውቀን ቀደም ብለን ተዘጋጅተንበታል፣ የህብረቱን የተቀናጀ ምላሽ እያሰናዳነን ብለዋል። ይህ በእንዲህ እንዳለ የሩሲያ የመከላከያ ሚኒስቴር ዛሬ በሰጠው መግለጫ ሌሊቱን ዩክሬን ውስጥ የሚሳይል ጥቃቶችን አድርሰን 59 ኢላማዎችን አውድመናል ሲል አስታውቋል። ከኢላማዎቹ መካከልም ዩናይትድ ስቴትስና ሌሎችም አጋሮቿ የላኩላቸው የጦር መሳሪያዎችና ጥይቶች የተከማቹበት መጋዘኖች እንዳሉባቸውም ሩሲያ አስታውቃለች። ይህ በእንዲህ እንዳለ ትላንት ዩናይትድ ስቴትስና አጋሮቿ ዩክሬንን ለመርዳት እናም በሩሲያ ኢኮኖሚ ላይ ተጽዕኖን ለማጠናከር በአፋጣኝ እንደሚንቀሳቀሱ ፍንጭ ሰጥተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለመወሰኛ ምክር ቤት የውጭ ግንኙነቶች ኮሚቴ ባደረጉት ገለጻ መጀመሪያ ላይ ወደ ዩክሬን የጦር መሳሪያ እርዳታ ለመላክ ሳምንታት ይወስድ እንደነበረ ገልጸዋል። አሁን ግን በሶስት ቀናት ውስጥ እየተላከላቸው ነው ብለዋል። አስከትለውም ሚኒስትር ብሊንከን እሳቸውና የመከላከያ ሚኒስትር ሎይድ ኦስተን ባለፈው ሳምንት መጨረሻ በኪየቭ ከዩክሬን ፕሬዚዳንት ቮልዲሚር ዘለንስኪ ጋር የተነጋገሩ ሲሆን ያስፈልጉናል ባሉት ጉዳይ ላይ ሁለቱ ሀገራቶች በአብዛኛው ተስማምተውበታል። የጠየቁትን መስጠት የምንችል ይመስለኛል ብለዋል። ይህ በእንዲህ እንዳለ ጀርመን ለመጀመሪያ ጊዜ ከባድ የጦር መሳሪያ ለዩክሬን እንደምትልክ ትላንት ያስታወቀች ሲሆን የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ጀርመን ውስጥ ከአርባ ሀገራቶች ባለስልጣናት ጋር ባደረጉት ስብሰባ ላይ ባሰሙት ንግግር የሩሲያ ፕሬዝዳንት ቭላድሚር ፑቲን መላው ዓለም እንዲህ በፍጥነትና በቁርጠኝነት ከዩክሬን ጎን ይቆማል ብለው ፈጽሞ ያልጠበቁት ነገር ነው ብለዋል። የጀርመንን እርምጃ ዋይት ሀውስ በሩሲያ ወረራ ላይ ከአሁን ቀደም ከነበረው የጠነከረ አንድነት የሚያንጸባርቅ ብሎታል። ሩሲያ ለፖላንድና ለቡልጋሪያ ነዳጅ መላክ አቆመች። ዩናይትድ ስቴትስና አጋሮቿ ለዩክሬን የሚሰጠውን በአፋጣኝ ወታደራዊ ድጋፍ ለማድረግ እየሰሩ ነው። ዲፕሎማቶች በበኩላቸው ከዩክሬን ሲቪሎች መውጣት እንዲችሉና የተኩስ አቁም ስምምነት እንዲደርስ ጥረት እያደረጉ ናቸው። የዩናይትድ ስቴትስ የመከላከያ ሚኒስትር ኦስተን ለዩክሬኑ የዩክሬኑ ጦርነት በሩሲያና በምዕራባውያን መካከል ወደ ኒውክሌር ጦርነት ሊያመራ ይችላል ሲሉ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የተናገሩትን በጥብቅ ነቅፈዋል። ይህ ጦርነት ከቁጥጥር ውጪ እንዳይሆን ባለን አቅም ሁሉ እንሰራለን። የኒውክሌር ጦርነት አሸናፊ ስለማይኖር ማንም አይፈልገውም። ወደ ኒውክሌር ጦርነት ይመጣል ብሎ ማቅራራትም አይጠቅምም፣ አደገኛ ነውም ብለዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በሞስኮ ከፕሬዝዳንት ፑቲንና ከውጭ ጉዳይ ሚኒስትር ላቭሮቭ ጋር ተነጋግረዋል። ሩሲያ በምስራቅና ደቡብ ዩክሬን አዲስ ጥቃት በከፈተችበት በዚሁ ወቅትም ዋና ጸሐፊው ወደ ሞስኮ የተጓዙት ተኩስ እንዲቆም ለማስማማት ሙከራ ሊያደርጉ ነው። በኋላም ጉቴሬሽ ፖላንድ ደርሰው ከፕሬዝዳንቱ ጋር ከተወያዩ በኋላ ወደ ዩክሬን ተጉዘዋል። የመንግስታቱ ድርጅት ቃል አቀባይ ስቴፋኒ ዱጃሪክ እንዳሉት ፑቲን ከዋና ጸሐፊው ጋር ባደረጉት የሁለት ሰዓት ውይይት የመንግስታቱ ድርጅትና የቀይ መስቀል ከማሪዮፖል ሲቪሎችን ማውጣት እንዲችሉ በመርሆ ተስማምተዋል ብለዋል።
ወደ ሀገር ውስጥ ዜና እንመለስና ከኮንሶ የደረሰን ዘገባ አለ። በኮንሶና በደራሽ መካከል በተከሰተ ግጭት ቁጥራቸው በውል ያልታወቀ ሲቪሎችና የደቡብ ክልል ልዩ ኃይል አባላት መገደላቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ አስታውቀዋል። ከአርባ ምንጭ ወደ ጂንካ ሲጓዙ የነበሩ የውጭ ሀገር ጎብኚዎችም በተተኮሰባቸው ጥይት ተሽከርካሪያቸው ተመቶ መታገታቸውን፣ ጎብኚዎቹን ለማዳን የተንቀሳቀሱ የጸጥታ ኃይሎችም ጥቃቱ ሰለባ መሆናቸውን የዓይን እማኞች ተናግረዋል። ጉዳዩን የተከታተለው ዮናታን ዘብዲዮስ ነው።
ከዓመታት በፊት የሰገን አካባቢ ህዝቦች ዞን የሚባለው ዞን መፍረሱና የኮንሶ ዞን በዞን ደረጃ መደራጀቱን ተከትሎ የተፈጠረው ልዩነት እንዲሁም የዞኑ ከተማ የነበረውን ሰገንና በዙሪያ ያሉ 17 ቀበሌያትን ይዞ በልዩ ወረዳ ለመደራጀት የሚፈልገው ቡድን የሚንቀሳቀሰው ግጭት በርካቶችን ለጉዳት እየዳረገ ነው ሲሉ ነው የአካባቢ ነዋሪዎች የሚናገሩት። አሁን የተከሰተውም የዛ ተከታይ መሆኑን በስልክ ለአሜሪካ ድምፅ ተናግሯል። ለደህንነታቸው ሲባል ስማቸው እንዳይገለጥ ጠየቁን በኮንሶ ዞን የሰገን ገነት ከተማ ነዋሪ ጎማይዴ የተሰኘ አዲስ ልዩ ወረዳ እንዲደራጅ የሚፈልግ ቡድን በሚቀሰቀሰው ግጭት ነው የአካባቢው ነዋሪዎች በሰላም እንዳይኖሩ የተደረጉት ብሏል። ይህንን የሚመሩት ደግሞ በደራሽ ልዩ ወረዳ የሚገኙ ሰዎችና የጋርዱላ አውራጃን እናስመልሳለን የሚሉ ቡድኖች ናቸው በማለት የሚሆን ይችላሉ።
ከፍተኛ የሆነ ግጭት አለ። ግጭቱ ያለው በድራሽና በኮንሶ መካከል ነው። የድራሽ ልዩ ወረዳ መንግስት ኮሚኒኬሽን የድንበር ጉዳይ ነው በማለት ብዙ እስከዛሬ ድረስ እየተጋጨ ይገኛል። እዛ ከፍተኛ ጉዳቶችም ተስተናግዷል። በእኛ በኩልም ወደ 35,000 በላይ የሚሆኑ ህዝብ ከመኖሪያ ቀያቸው መፈናቀል ተዳርገዋል። ግጭቱም እስከ ዛሬ ድረስ እንዳልቆመ ነው።
በሌላ በኩል ደግሞ በኮንሶ ዞን የሚገኙ ታጣቂዎች የበላይነትን ለማስፋፋት በደራሼ ልዩ ወረዳ ላይ ዘመቻ ከፍተዋል ሲሉ የደራሼ ብሔረሰብ ተወላጅና የልጆች አባት መሆናቸውን የተናገሩት የጋቶ ቀበሌ ነዋሪ አስረድተዋል። ከኮንሶ በኩል በሚደርስ ጥቃት ከአራት ቀበሌያት በሺዎች የሚቆጠሩ ዜጎች ተፈናቅሏል ሲሉም ተናግሯል።
ትናንትና ግማሽ ያካተሉ፣ ዛሬ ደግሞ ሙሉ በሙሉ እያወደሙ ነው። ከልዩ ኃይል ጋር ጭራሽ ዛሬ መከላከያ መጥቶ ህዝቡ ላይ እየተኮሰ አዛውንት ህጻናት እየጨፈጨፉ በቃ ዝም ብሎ እንግዲህ ተና ያልታስ ብሰሰብን እየጨፈጨፉ ኮንሶ ደግሞ ሙሉ በሙሉ ዞኑ ሙሉ ከነ መኪና ሁሉ መጥቶ ያለውን ንብረት የጣሪያ የቆርቆሮ ጣሪያም ነቅሎ እየወሰደ ነው። ያለውን ያገኘን ንብረት እየዘረፈ ነው። በቃ ጠቅላላ ችግሩ በቃ ኮንሶርስ ነው የበላይነት ማግኘት አለብኝ። የዛ ካቢያን ደራሽ የሚባል ለማጥፋት ነው በቃ እቅዱ እንጂ ሌላ ምንም እንትን የለውም። ድንበር በእርግጥ እንዋሰናል እንጂ አሁን ተወሰን ሳይሆን ዝም ብሎ በፍርቱ ነው።
በታጠቁ ቡድኖችና ከደራሽ በኩል በሚሰነዘር ጥቃት ከተለያዩ ቀበሌያት ቁጥራቸው እየበዛ ሲቪሎች ተፈናቅሏል ሲሉ በኮንሶ ዞን የሰገን ገነት ከተማ ነዋሪ መሆናቸውን የተናገሩት አስተያየት ሰጭ ተናግሯል።
ትላንት በተለይ በከፍተኛ ሁኔታ ተፋፍሞ መሀል ላይ ሌሎች የውጭ ዜጎችም ያገቱበት ነው የነበረው። በድራሽ ልዩባ በኩል ያ የታገተውን የውጭ ዜጋ ሁኔታውን ለማጣራት ወደ ቦታው ልዩ ኃይልና ፌዴራል ፖሊስ አቅንቶ ነበረ። ወደዛ የሄዱት የፌዴራል ፖሊስና ልዩ ኃይል ላይ ጥቃት ተፈጽሞ ነበር። እንደገና አግተውት ከፍተኛ ጥቃት ፈጽሞባቸዋል።
በሌላ በኩል ጎማዴ የተሰኘ ልዩ ወረዳ እንዲደራጅ እንደሚፈልግ የሚነገርለትና በደራሽ ልዩ ወረዳ ደገፋል የሚባለው ይህ ቡድን ከጅንካ ወደ አርባ ምንጭ ሲጓዙ የነበሩ የውጭ ዜጎችና አብረዋቸው የነበሩ ኢትዮጵያውያን ጨምሮ 8 የውጭ አገር ጎብኚዎችን ማገቱን ገልጿል። ጎብኚዎችን ለማዳን የተንቀሳቀሱና በአካባቢው የተሰማሩ ቁጥራቸው ያልተረጋገጠ የጸጥታ ኃይሎች የጥቃቱ ሰለባ መሆናቸውና መገደላቸውንም ሌላ አስተያየት ሰጭ ተናግሯል።
ቀጥታ ከበቧቸውና ማምለጥ የማይችሉበት ሁኔታ ተፈጠረ። መኪናውም ያው በባዶ ጎማ ስለሚሮጥ ብዙ መሮጥ አልቻለም። እነሱ ደግሞ በብዙ መኪና ተጭነው ነው የሚከተሏቸው። ፈረንጆቹ በር ከፈቱና እሱ ትንሽ ሹፌሩ ወደታች በዛ በኩል ስለሆነ ወርዶ ወደታች ሮጣ እንደው ብሎ ጭቃ ውስጥ ተንሸራቶ ወደቀ። ከዛ ሌሎቹ ቱሪስቶቹም እዛው ወደፊት ዝም ብለው ይሮጣሉ ማለት ነው። ከዛ መከላከያ ነበር ያልኩ እንደ ጭቄቱ ላይ በጥቂት መቱት። ያኛውን ሹፌሩን ይዘው መሬት ላይ አጋደሙና በጩቤ እየወጋኩት እጁ ላይ ራሱ ወቅተዋል ሹፌሩ ማለት ነው።
በድራሼ ልዩ ወረዳ የሚገኘው ጋቶ ቀበሌ ዛሬ መቃጠሉን ደግሞ አንድ አስተያየት ሰጭ ገልጠዋል።
በግምት 45,000 አካባቢ የሚሆን ሰው ኩስሌ ብሔረሰብ ወይም ጋቶ የሚባል ማህበረሰብ በሙሉ የተፈናቀለ
ፍላጎታችንን አልደግፋቸውም ባሏቸው የደራሽ ልዩ ወረዳ አመራሮች ቤቶች ዛሬ የተለዩ እየተቃጠሉ መሆኑንም በስልክ ለአሜሪካ ድምፅ ተናግሯል።
ማውራት አልችልም። አሁን አደጋ ውስጥ ነው የሆነ በቃ ያለንና የሚያቃጥሉ ሰዎች ቤት ብረኛ በቃ የሆነ የሰው ቤት ተደብቀ
ከጋቶ ቀበሌ ብቻ በግምት ከ40,000 በላይ ዜጎች ተፈናቅሏል። ቁጥራቸው የበዙ የደቡብ ክልል ልዩ ኃይል አባላትም ተገልሏል ሲሉም ተናግሯል። ከክልሉ የመንግስት የሥራ ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። ስናገኛቸው እንመለስበታለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፈውን የሮብ ምሽት ዝግጅታችንን ነው። የመጀመሪያው ምዕራፍ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ የመጀመሪያ ቅንብር አድርገን የያዝነው ሴቶችና ቤተሰብ ነው። በዌስተርን ዩኒየን ፋውንዴሽን ድጋፍ በየዓመቱ በካናዳ የሚዘጋጀው የምርጥ ስደተኞች ሽልማት የዘንድሮ በሰኔ ወር ላይ ለ14ኛ ጊዜ ይካሄዳል። ሽልማቱ በስደት ወደ ካናዳ ሄደው ለስኬት የበቁና ከራሳቸው አልፈው ለሌሎች ድምፅ መሆን ለቻሉ ሰዎች የተዘጋጀ ሲሆን ዘንድሮ እጩ ሆነው ከቀረቡ 25 ሰዎች መካከል አንዷ ትውልደ ኢትዮጵያዊቷ መሰረት ኃይለ ኢየሱስ ናት። ለ10 ዓመታት በካናዳ የኖረችው መሰረት ሴቶች ኢኮኖሚያዊ ፍትህ እንዲያገኙና ራሳቸውን እንዲችሉ የሚንቀሳቀስ ካናዲያን ሴንተር ፎር ውመንስ ኢምፓወርመንት የተሰኘ ተቋም ስራ አስኪያጅ ስትሆን በጤና ተደራሽነት ዙሪያ ላይም ትሰራለች። ቀደም ሲል በካናዳ ከ40 ዓመት ዕድሜ በታች ሆነው ስኬታማ መሆን ከቻሉ 100 ሰዎች መካከልም አንዷ ናት። መሰረት በምትሰራቸው ማህበራዊና ፍትሃዊ እንቅስቃሴዎች ዙሪያ አነጋግሬያታለሁ። ቀጥሎ ይቀርባል።
ባደጉት ሀገራትም ጭምር ሴቶች በኢኮኖሚ ራሳቸውን እንዳይችሉ ወደ ውሳኔ ሰጭነት እንዳይመጡ የሚያደርጉ ማነቆዎች ምንድን ናቸው? በምን መልኩ ነው አንቺ የኢኮኖሚ ፍትህ እንዲኖር የምትንቀሳቀሱ?
አንደኛው ነገር ሴቶች በራሳቸው ኢኮኖሚያቸውን እንዳያሳድጉ የሚያደርጉ ተግዳሮቶች ናቸው። ለምሳሌ ሲምፕሊ የባንክ አካውንት እንዳይኖራቸው የሚያደርጉ ሁኔታዎች፣ ገንዘባቸውን፣ ንብረታቸውን፣ ራሳቸውን፣ እውቀታቸውን እንዳያሳድጉ የሚያደርጉ ሁኔታዎች እና እነዚያ ሁኔታዎች ደግሞ ከህግና ከፖሊሲ ጋር የሚያያዝ ናቸው። ለምሳሌ አሁን ካናዳ ላይ ጥቃት ያለ በጥቃት ውስጥ ያለ ቦታዎቻችን ይቸገራሉ ያንን ነገር ለማድረግ እና ያሁን አንድ ማነቆ ነው። ከጥቃት ሞተው ሕይወታቸውን እንዳይመሰርቱ የሚያደርግ ተግዳሮት ነው እና አንዱ ይሄ ነው። ሌላው ነገር ደግሞ ምንድን ነው? እንግዲህ በዓለም ላይ በተለይ ባደጉ እና ደግሞ መካከለኛ ገቢ ባላቸው ሀገሮች ላይ ይሄ እንግዲህ እዚህ ሀገር ላይ በእንግሊዝኛ ልጠቀም ይቅርታ፣ ሶሻል ፕሮቴክሽን የሚባለው ነገር ላይ ሴቶችን ሶሻል የሆኑትን ነገሮቻቸውን በህግና በፖሊሲ መደገፍ ነው። ብዙ ጊዜ የሴቶች ስራ ገንዘብ ሳይገኝባቸው የምንሰራቸው ስራዎች አሉ። ገንዘብ ማያስገኘዋል። ለምሳሌ ልጅ ማሳደግ ሊሆን ይችላል፣ ወይ ሱቅ ማድረግ ሊሆን ይችላል። እነዚህ ሰዎች አይከፈልባቸው፣ ግን እንደ ተከፋይ ስራ ሴቷ የምታደርገው ነገር ሪኮግናይዝ ማድረግ ትልቅ ነገር ነው። ለምሳሌ አንድ ሴት ጠዋት ተነስታ ልጇን አብታ ትምህርት ሸኝታ ቤት መታ ኩካርጋ እንግዲህ በአገር ቤትም ከብቷን አሰማርታ ስትጀምሪ ሰዓቱ ከአስር ከአስራ ሰባት ሰባት ሰዓት በላይ ነው የሚፈጀው እና ሴቷን ብትሰራ እነዚህ ነገሮች አሁን እየሰራች ነው፣ ገንዘብ ግን አታገኝበትም። እንዲህ አይነት ፖሊሲዎች ሰፖርት ማድረግ መቻል አለባቸው። ይሄ አንፔድ የሆነ ስራንም ሪኮግናይዝ ማድረግ እንደ ስራ አንዱ የፖሊሲ ነገር ነው።
እንግዲህ አሁን እነዚህ የጠቀሷቸው ማነቆች አንዳንድ ጊዜ እርስ በርሳቸው የተሳሰሩ በህጎች በፖሊሲዎች እንዳሱ የተደገፉ ናቸው እና አንቺ ደግሞ ከህግ አውጪዎችና ከህግ አስፈጻሚዎች ጋር ታች ወርደሽ ደግሞ ከቀጥታ ከተጎጁ ማህበረሰብ ከሴቶቹ ጋር ትሰሪያለሽ። በዚህ በሁለቱ መካከል ያለውን ድልድይ ማጥበብች እያለው ትያለሽ። እስካሁን ድረስ ውጤት ያስገኙ ስራዎች የምትያቸው ስራዎች አሉ?
እንግዲህ ከህግ አውጪ አካላት ጋር ስራውን እንዲሰራ ከሚያደርጉ ለምሳሌ ገንዘብ በጀት ከሚበጅቱ ሰዎች ጋር ድምፅሽን ከፍ አድርገሽ ለመናገር ግዴታ በዚህ ጉዳይ ላይ የተጎዳውን ሰው ማወቅ አለብሽ፣ ያለበት ሁኔታ ማወቅ አለብሽ። የዛ ሰው ድምፅ ደግሞ ወሳኝነት አለ። እኔ እንግዲህ ያው ሁለቱን ግሩፕ ይዤ ነው እየሰራ ያለሁት። በችግሩ ምክንያት እንግዲህ ምን አድርገሻል የሚለው ያ እንግዲህ ካናዳ ውስጥ የመጀመሪያውን ኢኮኖሚክ ጀስቲስ የሪሰርች ፕሮጀክት ጀምረናል። ምክንያቱም ዳታ ጥናት ወሳኝነት አለው። ብዙ ህጎችን ለመቀየር አድቮኬት ለማድረግ ቁጥርና ዳታን ሳትይዥ ድምፅ ማንሳት አትችይም ቦታ ላይ እና ያን ለማድረግ ያው ጥናት ወሳኝ መስሎ አድርገናል። ሁለተኛ ነገር ህግ አውጪ አካላቶች ብቻ ሳይሆኑ መስተዳደሮች፣ ገቨርንመንት ላይ ያሉ መንግስት ጋር ያሉ የሚሰሩ ሰዎችን ለማምጣት ትክክለኛ አዌርነስ ለማምጣት የተለያዩ የፖሊሲ ስራዎች ፖሊሲዎች የመንደፍ የተለያዩ ነገሮች ላይ መሳተፍ እንዲያ ነገሮች ሰርተናል። ከዛ ደግሞ በአገር ደረጃ ደግሞ የሴቶችን በተለይ ከጥቃት ጋር የተያያዘው የናሽናል አክሽን ፕላን ሲወጣ አስር ዓመት አንደኛው አድቮኬት ነበርኩኝ። ለመጀመሪያ ጊዜ ኢኮኖሚክ ጀስቲስ እንዲካተት አድርገናል ከቲሜ ጋር። ለምሳሌ እንግዲህ ለውጥ የመጀመሪያ ስቴት መሰማት ነው፣ ሁለት ሪኮግናይዝ ነው፣ ሶስት ፈንድ ማግኘት ነው እና እዛ ሁሉ ላይ ደርሰናል እና አይ ቲንክ ያንን እያደረግን ያለ ነው።
ማንኛውም ሰው ከየትም ይምጣ ከየትም ያለ ልዩነት የጤና አገልግሎት እንዲያገኝ በሚችልበት ጉዳይ ላይም ትሰሪያለሽ። ስደተኞች ለጤና አገልግሎት ያላቸው ተደራሽነት ምን ይመስላል?
ኢሚግራንቶች እዚህ ሀገር ስንመጣ ኢቨን እዚህ የሚቆየ ነው ብናያቸው እንግዲህ አንዱ ነገሮች የቋንቋ ችግር ሊሆን ይችላል፣ ምርታቸው ነው። ከዛ በተጨማሪ ደግሞ ያለውንም ሪሶርሶች አለማወቅ፣ የእውቀት ማጣት፣ የቤት ቦታ ነው ያለው የሚለውን ነገር ያለማወቅ ነው። ሁለተኛ ነገር ደግሞ ወደ ስነ ልቦና ስትመጪ ደግሞ እንግዲህ ስነ ልቦና ችግር ትልቅ አድሮና መገለል አለ በኛ ማህበረሰብ። እንደምንም አናየው፣ እንደ ስንፍና ነው የምናየው። ያ ነገር እንዳንሄድ ያደርገናል። ከዛ በተጨማሪ ጊዜ ወደ ጤና ተቋሞች ደግሞ ስትመጪ የእኛን ካልቸር ባማከለ መልኩ የኛ ባህል ባማከለ ኮርስ ባህል ላይ ሆን ይችላል ነው እኔ የመጣውበትን ሁናቴ ለምሳሌ ከጦርነት አካባቢ የመጣው ሰው ከሆንኩኝ ነው ረፊቱስ ብዙ ዓመት የኖሬ ከሆነ የመጣው ሰው ከሆንኩኝ ያንን ያማከለ ኮንቴክስት ያላቸው ቴራፒስቶች ያስፈልጉናል። ያ ብዙ ጊዜ አታገኝ። ጥቁር የሆነ እኔ ለምሳሌ አበሻ ምረጭልቲ አማርኛ የሚያወራ ቢሆን የተሻለ እንትልላለው ይሄና ያ ነገር ትልቅ ችግር ነው ብዙ ጊዜ ለብዙ ሰዎቻችን ማለት ነው። እና እንግዲህ አሁን እዚህ ሀገር ላይ ብዙ ጥቁር የሆኑ ቴራፒስቶች ብዙ ሊመጡ አድቮኬት እናደርጋለን በተለያየ መልኩ። ወጣቶችን ደግሞ ስታይ ዘረኝነት የምታውቂው ነገር ነው። ጥቁር ስለሆኑ ብዙ አይነት ነገር ነው ሌብል የሚደረጉት። እዚህ ሀገር ላይ ሶስት አራት ሆነው የ15 የ16 ዓመት ልጅ ወጣት ጥቁር ኳስ ይዘው ቢቆም ፖሊስ ቤዞ ብሎ እንዴት እንደሚያቸው ታውቂያለሽ። ከምስ ቆማቸው ሌቦች ናቸው፣ ድራግ ይፈጽሙ ነው፣ ወጣቶች ናቸው። እና ወጣቶች ልጆቻችን ተጨንቀው ነው የሚኖሩት፣ ፈርተው ነው የሚኖሩት። ያ መሆን የለበትም። እና ይህ በጣም ብዙ ነገር አፌክት የሚያደርገው እነዚህ ነገር ነው የማደርገው። እንግዲህ ሞር አንቲ ሬሲዝም ታርጌት ያደረገ ስራ ነው እንዳልኩሽ። ሬስ ትልቅ ኢሹ ስለሆነ እዚህ ሀገር ላይ ያደርገው ሀገር ላይ ደግሞ ጤናን ጥራት ከመጠበቅ አንጻር ነው ሲስተም ስራዎች። አሁን ለምሳሌ እንዳልኩሽ የእናቶች ጤናን ከማሳደግ አንጻር፣ የህፃናቶችን ጤናን ከማሳደግ አንጻር የሚሰሩ ኳሊቲ ላይ ፎከስ ያደርጉ ስራዎች ላይ ሲስተም ላይ ኢንቮልቭ እያደረጉ ያለምትኝ
ማተርኒቲ ቱዴይ እየተሰኘ በተለይ ደግሞ የአፍሪካ ሴቶች በእርግዝና ወይም በወሊድ ጊዜ የተሻለ ሕክምና የሕክምና አገልግሎት እንዲያገኙ የሚያደርግ ተቋምም መስራች ነሽ።
በጣም ኢትዮጵያ ውስጥ በጣም ገጠር ተደራሽነት የሌለ ውሃ መብራት ስልክ የሌለበት ቦታ እናቶችን አዋልጃለሁ። በዛ ሰዓት ላይ የሴቶችን ችግር አይቶ እየተረዳው ከዛ በኋላ እናቶች ነበር ለምን ይሞታሉ ሲል ትራንስፖርት የለም፣ አቅም የለም፣ ኢኮኖሚ ነው ዞር ዞሮች ኢኩቲ ነገር አለ። እርግዝና የሞት ፍርድ መሆን የለበት። በቃ እዚህ ሀገር ላይ ስትኖሪ ታውቂያለሽ ህመም እንዳይሰማሽ እንዴት እንደሚጨነቁ። ግን ስለርገሽ መሞት ማለት ቶታል ኢንጀስቲስ ነው በሲስተም ምክንያት እንደዛ መሆኑ። እንደዛ ብዬ እንደ እናትም ማለት ስላረገስ መሞት የለብኝም። እርግዝና እናት ኤክስፒሪንስ ልታደርገው የሚገባ ደስተኛ ህይወት ደው የሚለው የሚያደርግ ነገር ነው። ግን እናት እየፈራች እሞታለሁ እያለች ፊልም ማድረግ ለዘጠኛው በጣም ልብ ይሰራል ስታስብ ለሴት ማለት ነው። እና ይሄ ልቤ ውስጥ አለ እና ወደፊትም ፐርሱ ማድረግ የሚፈልገው መስራት የሚፈልገው ነገር ነው። ይህ ማለት ደግሞ እናት ብቻ ሳይሆን እናት አለች ማለት ሌሎች ፋሚሊዎቿን ታሳድጋለች፣ ባሏንም ትንከባከባለች፣ አገርን ትመራለች አይደል? እና ይሄ ወሳኝ ነገር ስለሆነ ነው ሞር አሁን ኢኩቲ ላይ ፎከስ አድርጌ ኢንተረስት የሚሆነው።
አሁን ደግሞ ዌስተርን ዩኒየን በሰኔ ወር ለሚያካሄደው 14ኛ ዙር የምርጥ ስደተኛ ሽልማት እጩ ሆነሻል። ከምድል እንመኝሻለን። ለዛሬው በጣም እናመሰግናለን።
በጣም አመሰግናለሁ ስለጋበዛችሁኝ። መልካም ጊዜ።
ተከታዩ ዘገባችንም በሞቃዲሾ ሴት ጋዜጠኞች ብቻ የመሰረቱት የሬዲዮና የቴሌቪዥን ጣቢያ ያስቃኘናል። ቆንጂት ታየ ታቀርበዋለች።
ቢላን ሚዲያ ሞቃዲሾ ውስጥ መከፈቱ የሶማሊያ ሴቶች በዚች ወንዶች የበላይ በሆኑባት ሀገር ሴቶች የአደባባይ ስፍራቸውን ለመያዝ የሚያደርጉትን ጥረት አንድ እርምጃ ያስመዘግብበታል። ቢላን በሶማሊኛ ብሩህ ጥርት ያለ ማለት ነው። የጣቢያው መስራች ሴቶችም ሴቶችን የሚመለከቱ ትላልቅ ጉዳዮች ትኩረት እንዲያገኙ እያደረግን የጣቢያችንን ስም እናከብራለን ብለዋል። የቢላን ሚዲያ ዋና አዘጋጇ ናስሪን መሐመድ ኢብራሂም ታብራራለች።
የጣቢያችን መርሃ ግብር ማህበረሰቡ ላይ በተለይ ደግሞ ሴቶች ላይ የተደቀኑትን አያሌ ችግሮች ለማሸነፍ የታቀደ ነው። ሴቶችን የሚመለከቱ ብዙ ታሪኮችን ገሃድ እናወጣለን። ይፋ እንዲወጣ ስለማይፈቀድ ነው እንጂ በማህበረሰባችን ውስጥ ብዙ ነገር ይደርሳል። ቢላን ያወጣዋል።
ቢላን ሚዲያ በሴቶች ብቻ የሚካሄድ ጣቢያ መሆኑ መደፈር፣ ጾታዊ ጥቃት ወይም የሴቶች ጤና ችግሮች ብዙውን ጊዜ ቸል በሚባሉባት የሶማሊያ ወግ አጥባቂ ህብረተሰብ ውስጥ ለውጥ ያመጣል ብለው መስራቾቹ ተስፋ አድርገውበታል። ቢላን ዓላማው ከዋና ዋናዎቹ የሀገሪቱ የዜና ማሰራጫዎች ጋር ፉክክር ውስጥ መግባት ሳይሆን የራሳችንን ጎዳና ቀይሰን የሴቶችን ድምፅ አጉልቶ ለማሰማትና ወንዶች የበላይ በሆኑባት ሀገር አጀንዳዎች ላይ ተጽዕኖ ለማሳደር ነው ብለዋል። የቢላን ምክትል ዋና አዘጋጅ ፋቲ መሐመድ አህመድ እንዲህ ስትል ታስረዳለች።
ይህን ጣቢያ የመሰረት ነው በአመዛኙ ለሞቃዲሾ በአጠቃላይም ለሶማሊያ ሴቶች ብለን ነው። ሶማሊያ ውስጥ ወንዶችም ሴቶችም የሚሰሩባቸው መገናኛ ብዙሃን ተቋማት አሉ። ነገር ግን ሁሉም ወይ በወንዶች የሚመሩ ናቸው ወይም ባለቤቶቹ ወንዶች ናቸው። እናም ሴቶችን የሚመለከቱ ችግሮች ቦታ ተሰጥቷቸው በጥልቀት ውይይት አይደረግባቸውም።
በሴቶች ላይ በሚደርስ ጥቃት ዙሪያ በጥልቀት ውይይት አለመደረጉ አንዱ ማሳያ ነው ብላለች ፋቲ። የቢላን ሚዲያ ዓላማው ትርፍ ማግኘት እንዳልሆነም ታስረዳለች።
ገንዘብ ለመስራት አይደለም የተነሳ ነው፣ ይልቁንም የሴቶችን ውጤታማነትና አቅም ለማሳየት ነው። ስለዚህ የእኛ ፍላጎት የሙያ ክህሎቶቻችንን አሳድገን ከሙስናና ከወንዶች ወከባ ነፃ በሆነ መድረክ ለመስራት ነው።
የምሽቱ መሰናዷችን በዚሁ ተጠናቀቀ። አብራችሁ አመሻችሁ ስመኝሽ የቆየ ነበርኩ። ሰላም ደህና ደሩ። Thank you.